ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አምቦ፣ ነጆ፣ መንዲ፣ ጊምቢ፣ ምዕራብ ወለጋ ሰንዳፋ ላይ እናትና ልጅ ሞቶ ቀብሩ ላይ ከቀብሩ መልስ ሰዎች ሰላማዊ ሰልፍ አድርጎ ግጭት ሁሉ ተነግሮናል።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። በአብይ ርዕስ ይቀርባል።
ንብረትን የማውደም፣ መኪናዎችን የማቃጠል፣ መንገድ የመዝጋት፣ አንዳንድ የመንግስት መስሪያ ቤቶችን የማቃጠል ሁኔታ ይታያል። አንዳንድ ዞኖች ላይ በሰፊው ይታያሉ ማለት ይቻላል። መንገድ መዝጋቱ፣ የመጮው ሁኔታ፣ የመረበሽ ሁኔታ፣ የቀበሌ ቤቶችን።
የኦሮሚያ ፖሊስ ምክትል ኮሚሽነር አቶ ሶሪ ዲንቃ ናቸው የሰማችኋቸው። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሰጡት ቃል የተቀነጨበ ነው የሰማችሁት። ዘገባዎች አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የትናንቱን ኢሬቻ በዓል መደናቀፍና የተከሰተውን ጉዳት ተከትሎ በተለያዩ የኦሮሚያ ክልል ከተሞች ተቃውሞ መቀስቀሱን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ተናግረዋል። በሌላ በኩል ደግሞ የኦሮሚያ ፖሊስ ምክትል ኮሚሽነር ለመንግስቱ የቴሌቪዥን ጣቢያ በሰጡት ቃል አድራጎቱ የጸረ ሰላም ኃይሎች ተግባር ነው ብለዋል። ይህ በእንዲህ እንዳለ የተለያዩ የሰብአዊ መብቶች ተሟጋች ቡድኖች የኢትዮጵያ መንግስት እየወሰዳቸው ያሉትን እርምጃዎች አስመልክቶ ወቀሳና ትችቶችን አሰምተዋል። ዝርዝር ዘገባዎች በመጽሔት ይቀርባል።
የሩሲያ ፕሬዚደንት ቭላዲሚር ፑቲን ለጦር መሳሪያ ማምረቻ የሚሆን ጥራት ያለውን ፕሉቶኒየም ለማስወገድ ሀገራቸው ከዩናይትድ ስቴትስ ጋር የደረሰችውን ስምምነት የሚሽር አዋጅ በዛሬው ዕለት መፈረማቸው ተሰምቷል። ይህን ያደረጉት ዋሽንግተን በምትፈጽመው ከወዳጅነት የራቀ ተግባር ነው ያሉት ባሉት ምክንያት መሆኑን ተናግረዋል። ፑቲን የፈረሙት ይህ አዋጅ ዩናይትድ ስቴትስ ትርፉን የነጠረ ፕሉቶኒየሟን የመጠቀም ግዴታዎቿን ተግባራዊ እንደምታደርግ ማረጋገጫ ልትሰጥ አለመቻሏ ነው ሲል ያመለክታል አዋጁ። መጀመሪያ ላይ እንደ ኤሮፓውያን አቆጣጠር በ2000 ዓ ም ተፈርሞ በኋላ በ2010 የታደሰው ይህ ውል ሁለቱም ባለ ኒውክሊየር ኃይል ሀገሮች የጦር መሳሪያ ለማምረት የሚውል ፕሉቶኒየምን ከመከላከያ መርሃ ግብራቸው እንዲያስወግዱ የሚጠይቅ ነው። በ2010 የሩሲያው የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ እና የወቅቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩት ሂለሪ ክሊንተን በፈረሙት ውል መሰረት ሁለቱም ሀገሮች እያንዳንዳቸው 34 ሜትሪክ ቶን ፕሉቶኒየም ኒውክሌር መቀመሚያ ውስጥ ከተው ሊያቃጥሉ ቃል ተገባብተው ነበር። የሶሪያ መንግስት አሌፖ ከተማ ላይ ላለፉት 2 ሳምንታት ያህል ቦታ ሳይለይ ያካሄደው ከባድ ድብደባ ዓለም አቀፍ ቁጣ ቀሰቀሰ። በሩሲያና በኢራን የሚደገፈው የሶሪያ መንግስት ወታደራዊ ኃይል አማጽያኑን ከአካባቢው ለማስወጣት ሲል በከፊል የከተማይቱ ምስራቃዊ ክፍል የሚያካሂደውን ድብደባ ቀጥሏል። ሆስፒታሎች እየተደበደቡ በመሆናቸው የሕክምና ሰራተኞች ባለመኖራቸው ምክንያት ቁስለኞች ተገቢ ሕክምና ለማግኘት እንዳልቻሉ የአሜሪካ ድምጽ ሬዲዮ ዘጋቢ ላቲካ ሆክ ተናግራለች። ዓለም ሞስኮንና ደማስቆን እያወገዘ ይሁን እንጂ ለሶሪያው ቀውስ ተጨባጭ መፍትሄ ያቀረበ የለም ብላለች ላቲካ ሆክ። አዳነች ፍስሐዬ ዘገባውን ታቀርባለች።
አሌፖና ኢድሊብ ከተማዎች ውስጥ በአቧራና በደም የተሸፈኑ ሕፃናትን ከፍርስራሽ ሲያስወጡ፣ ሌሎች ደግሞ ራሳቸውን ለማዳን በፍርስራሽ በተሸፈኑ መንገዶች ላይ ሲሮጡ ሲታይ በሶሪያ መንግስትና በደጋፊዎቹ ላይ ቁጣ ያስነሳ ነው። ፍጅቱን ለማቆም ባልቻሉት የዓለም መሪዎችም ላይ እንደዚሁ። ለንደን ውስጥ ፖል ሃሪሰን የተባለ ሰው ይዘገንናል ይላል።
በጣም ይዘገንናል። ንጹሃን ሰዎች፣ ሲቪሎች በጦርነት ወቅት ሊደርስ የሚችል ጉዳት ተደርጎ በመታየት ችላ መባላቸው ይዘገንናል።
ለንደን ያለች ሶሪያዊ ተቃዋሚ ኢሳሃም ደግሞ
United Nations is useless. They are killer. They are murderer. They are
የተባበሩት መንግስታት ድርጅት ዋጋ ቢስ ነው። ነፍሰ ገዳዮች ናቸው። ውሸታሞች ናቸው። መላ ዓለም ውሸታም ነው። ምንም የሚያደርጉት ነገር የለም።
ሶሪያውያን ተቃዋሚዎች በዓለም ዙሪያ ተጨማሪ ተቃውሞዎች እንዲካሄዱ እያስተባበሩ መሆናቸውን ያሲን አልሐጅ ሳልህ ገልጸዋል። በአሌፖው ድብደባ ከቆሰሉት ወደ 9000 የሚጠጉ ሰዎች አንድ ሶስተኛ የሚሆኑት ልጆች እንደሆኑ ታውቋል። በሆስፒታሎችና በረድኤት ሰራተኞች ላይ በሚፈጸመው ጥቃት ምክንያት የጤና ጥበቃ ሰራተኞች ህይወት የማዳን ስራቸው ተሰናክሏል። የዓለም የጤና ድርጅት እንደሚለው አሌፖ ውስጥ 2 አበይት ሆስፒታሎች ሆን ተብሎ ኢላማ ተደርገዋል። ዩናይትድ ስቴትስ ሩሲያ የሶሪያን መንግስት ለማጠናከር መስራቷን አውግዛለች። ሩሲያ ባለፈው ዓመት በሀገሪቱ ዙሪያ ባካሄደቻቸው የአየር ድብደባዎች ከ9000 በላይ የሚሆኑ ሰዎች አልቀዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ዶናልድ ትራምፕ የ20 ዓመታት ዓመታዊ የግብር ክፍያ ማረጋገጫ ጉዳይ በምርጫው ፉክክር ትልቅ ርዕስ ሆኗል። ዲሞክራቷ እጩ ሂለሪ ክሊንተን ተራው ዜጋ የከፈለ ሀብት ያካብታሉ ሲሉ ትራምፕን ከሰዋል። የትራምፕ ደጋፊዎች ደግሞ በብዙ ሚሊዮን ዶላር የሚቆጠር ግብር ላለመክፈል ህጋዊ በሆነ መንገድ መጠቀማቸው የሚያስወቅስ አይደለም፣ እንዲያውም ብልህነት ነው ሲሉ እያደነቁ ነው። የሂለሪ ክሊንተን የምርጫ ዘመቻ በትዊተር አማካይነት ባወጣው ቪዲዮ ዶናልድ ትራምፕ በእናንተ ጉዳት ራሳቸውን ያበለጸጉ ሰው ናቸው፣ 3 ገጹ የግብር ክፍያቸው ይህንን ነው ያሳየው፣ ሌላው የደበቁት ነገር ምን እንደሚሆን ይታያችሁ ይላል። ክሊንተን በሪፑብሊካን እጩ ላይ ይህን ውንጀላ ያሰሙት በሳምንቱ መጨረሻ ዘ ኒውዮርክ ታይምስ ጋዜጣ የትራምፕን እንደ አውሮፓውያን አቆጣጠር የ1995 ዓመተ ምህረት የክፍለ ሀገር ግብር ክፍያ ሰነድ ማውጣቱን ተከትሎ ነው። በዚያ ሰነድ ላይ ትራምፕ የ916 ሚሊዮን ዶላር የንግድ ኪሳራ የደረሰብኝ ሰው ነኝ ይላሉ። ያም ከዚያ በኋላ ለ18 ዓመታት ግብር እንዳይከፍሉ በሕግ የሚፈቅድላቸው ነው። ትራምፕ የግብር ሰነዱን ትክክለኛነት አላስተባበሉም። ሆኖም የግብር ደንባችን ምን ያህል ውስብስብ እንደሆነ ለፕሬዝደንትነት ከተወዳደረ ከማንም ሰው የበለጠ የማውቀው እኔ ነኝ፣ ማስተካከል የምችለውም እኔ ብቻ ነኝ ብለዋል።
የኮሎምቢያ ድምፅ ሰጪዎች ለ52 ዓመታት የዘለቀውን ጦርነት ያከትማል የተባለውንና የመንግስቱንና ኤፍኤአርሲ ወይም ፋርክ በሚል ምህጻር የሚታወቀውን ግራ ጽንፈኛ ቡድን የሰላም ስምምነት ባልተጠበቀ ሁኔታ ውድቅ በማድረጋቸው የሀገሪቱ የፖለቲካ መሪዎች ወደፊት መራመድ የሚቻልበትን መንገድ በማውጠንጠን ላይ ናቸው። ፕሬዚደንት ጆዋን ማኑኤል ሳንቶስ ዛሬ ከሁሉም የፖለቲካ ፓርቲዎች ጋር ስብሰባ ለማድረግ አቅደዋል። የመንግስታቸውን ተደራዳሪዎች በሙሉ ለአራት ዓመታት የሰላም ድርድር ወደ ተካሄደባት ወደ ኩባ ዋና ከተማ ሃቫና እንዲመለሱ አዘዋል። ትናንት እሁድ በተካሄደው ውሳኔ ህዝብ ድምፅ ሰጪዎች 50.2% ለ47.7% በሆነ ጠባብ ብልጫ የሰላም ስምምነቱን ውድቅ አድርገውታል። ፕሬዚደንት ሳንቶስ እና የአማጽያኑ መሪዎች በሰላም ሂደቱ እንገፋለን ሲሉ አጥብቀው ቃል ገብተዋል። ሆኖም ሌላ አማራጭ እቅድ ባለመኖሩ ውጤቱ ምን እንደሚሆን ግልጽ አይደለም። የተባበሩት መንግስታት ድርጅት ባወጣው መግለጫ የሰላም ሂደቱን መደገፉን እንደሚቀጥል ቃል ገብቶ መንግስቱ ከአማጽያኑ ጋር ስምምነት ላይ እንዲደርስ መርዳታችንን እንቀጥላለን ብሏል። የድርጅቱ ዋና ጸሐፊ ባንኪሙን ልዩ ልዑካቸው ዣን አሮን ለምክክር ወደ ሃቫና ልከዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክብራን አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615 እና በ13830 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መስከረም 23 ምሽት ፕሮግራማችን ነው።
የትናንቱን እሬቻ በዓል መደናቀፍና የተከሰተውን ጉዳት ተከትሎ በተለያዩ የኦሮሚያ ክልል ከተሞች ተቃውሞ መቀስቀሱን የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ተናግረዋል። በሌላ በኩል ደግሞ የኦሮሚያ ፖሊስ ምክትል ኮሚሽነር ለመንግስቱ የቴሌቪዥን ጣቢያ በሰጡት ቃል አድራጎቱ የጸረ ሰላም ኃይሎች ተግባር ነው ብለዋል። መለስካቸው አማሃ ዝርዝሩን ይዟል።
ለብዙ ዓመታት እንደተለመደው በቢሾፍቱ ከተማ ትናንት ሊከበር የነበረው የኢሬቻ በዓል ያበቃው ማንም በጠበቀው መንገድ አልነበረም። በዓሉ የተፈጸመው በመንግሥት ላይ በተሰነዘረ ተቃውሞ በውከትና ያንን ተከትሎ በአያሌ ሰዎች ሕይወት ማለፍ እንዲሁም በብዙ ሰዎች ላይ በደረሰ የአካል ጉዳት እንደነበረ ከሀገር ውስጥ እስከ ዓለም አቀፍ ታላላቅ የመገናኛ ብዙሃን ተቋማት እስከ ዛሬም እየተነገረ ነው። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንደገለጹት ትናንት የደረሰው ከፍተኛ ጉዳት ሌላ መዘዝ እያመጣ እንደሆነ ያስረዳሉ። ባጭሩ በመሃል ኦሮሚያና በምዕራብ ኦሮሚያ የተለያዩ ከተሞች መንግስትን የሚቃወሙ አያሌ ሰልፎች ዛሬ ተካሂደዋል።
አምቦ፣ ነጆ፣ መንዲ፣ ጊምቢ፣ ምዕራብ ወለጋ፣ ሰንዳፋ ላይ እናትና ልጅ ሞቶ ከቀብሩ ላይ ከቀብሩ መልስ ሰዎች ሰላማዊ ሰልፍ አድርጎ ግጭት ሁሉ ተፈጥሮ እንደነበር ተነግሮናል። አዳ በርጋ፣ ሜታ ሮቢ፣ ሻሽማኔ፣ ዝዋይ ባቱ ማለት ነው፣ ቡሌ ሆራ፣ ገንቢ ዶሎ፣ ገልዱ፣ አርሲ ነገሌ፣ አዳባ፣ ዶዶላ፣ ገደባ ሳሳ፣ እዚህ ቦታ ደግሞ ህዝብ ተቃውሞን እያሰማ ነው።
አቶ ሙላቱ ጨምረው እንደገለጹት ከአዲስ አበባ ሰሜን ምስራቅ አቅጣጫ በአርባ ኪሎ ሜትር አካባቢ በምትገኘው በሰንዳፋ ከተማ የቀብራቸው ስነ ስርዓት ዛሬ የተፈጸመው እናትና ልጅ ትናንት የኢሬቻን በዓል ለመካፈል ወደ ቢሾፍቱ ወርደው የነበሩ ናቸው። የኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር አቶ ሶሪ ዲንቃ ዛሬ ከእኩለ ቀን በኋላ በነበረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰባት ሰዓት የዜና አወጃ ላይ እንደገለጹት በኦሮሚያ የተለያዩ ዞኖች ዛሬም ትንኮሳዎች አሉ ብለዋል።
አሁን ያለው ሁኔታ በአንዳንድ ዞኖች ላይ አሁንም ትንኮሳዎች አሉ። ንብረትን የማውደም፣ መኪናዎችን የማቃጠል፣ መንገድ የመዝጋት፣ አንዳንድ የመንግስት መስሪያ ቤቶችን የማቃጠል ሁኔታ ይታያል። አንዳንድ ዞኖች ላይ በሰፊው ይታያሉ ማለት ይቻላል። መንገድ መዝጋቱ፣ የመጮ ሁኔታ፣ የመረበሽ ሁኔታ፣ የቀበሌ ቤቶችን፣ የቀበሌ መስሪያ ቤቶችን የማቃጠሉ ሁኔታ አሁንም አልፎ አልፎ ይገኛል። ይህንንም የእኛ ፖሊስ አሁንም በመከላከል ላይ ነው ያለው። ህዝቡን በማነሳሳት በማደራጀት አሁንም ይህ ድርጊት እንዳይከሰትና ህዝቡም እንዲያውግዝ እያደረገ ነው ያለው።
የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ እነዚህን ዛሬ በኦሮሚያ የተለያዩ ክፍሎች የተፈጸሙ ድርጊቶችን የሚገልጹት በዚህ መልኩ ነው።
በአጠቃላይ እንደሰማን ከሆነ ህዝብ ቤቱን የሚገልጸው መንገድ በመዝጋት ስራ በማቆም ነው። በዚህ በማቆማቸው የደረሰ ጉዳት እስካሁን የተገለጸልን ነገር የለም። አምቦ ላይ የተወሰኑ መኪናዎች፣ ተሽከርካሪዎች እንደተቃጠሉ፣ ሞተር ሳይክሎች እንደተቃጠሉ ተነግሮናል።
እነዚህ መኪኖች ወይም ሞተር ሳይክሎች ሀብትነታቸው የማን ነው?
እንግዲህ አለየንም። የግለሰብ ሊሆኑ የመንግስት መቃጠላቸውን ነው ኢንፎርሜሽን የደረሰን። ገና የደረሰውን ጉዳይ በመከታተል ላይ ነው።
በኦሮሚያ ክልል ባለፈው ዓመት መጀመሪያ ወራት ላይ የተቀሰቀሰው ተቃውሞ በርከት ላሉ ዓመታት በቢሾፍቱ ሲከበር የቆየውን የኢሬቻ በዓልም ትናንት አደፍርሶታል። ለበዓሉ መደፍረስና በሕይወት ላይ እንዲሁም በአካል ላይ ለደረሰው ጉዳት መንግሥት ተጠያቂዎች ነውጠኞች ናቸው ሲል ተቃዋሚ ኃይሎች ደግሞ መንግሥትን ይከሳሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። በኦሮሚያ አንዳንድ ከተሞች ውስጥ ዛሬ የተቃዋሚ ሰልፍ መካሄዱን ነዋሪዎችም እየገለጹ ነው። አምቦ ከተማ ውስጥ የነበረውን አንድ ነዋሪ እንዲህ ብለውታል።
ሀጠሞዩ ገናማ ናኖ ሳቲ
ዛሬ ጠዋት ከሶስት ሰዓት ጀምሮ አበበች ሆቴል በሚባለው አካባቢ መንገድ መዘጋቱንና ተኩስም እንደነበረ ነው የተናገሩት እኚህ የአምቦ ከተማ ነዋሪ። አራዳ በሚባል አካባቢ ደግሞ አንድ ሰው በጥይት ተመቶ ተገድሏል ብለዋል። ቢሾፍቱ ከተማም ዛሬ የተቃውሞ ሰልፍ መካሄዱንና የሰው ሕይወት መጥፋቱን የከተማይቱ ነዋሪ ለቪኦኤ ገልጸዋል።
ቢሾፍቱ ከሰት ያራ ሪደባኒ ዱጆለን ምንም ይህን መለዳ ከሰጅሩ ኑፋ ገጥይፈሙ
ቢሾፍቱ ውስጥ ዛሬ ሕዝቡ ሰላማዊ ሰልፍ ወጥቶ የታሰሩት ይፈቱ፣ የቀረው ሬሳ ይውጣልን ብለው መፈክር ሲያሰሙ የአጋዚ ጦር ጠዋት 2:30 ላይ ኃይሎቹ ተኩሰው ሦስት ሰዎችን በጥይት ገድለዋል። የትናንትናው አንሷችሁ ነው ብለው በጥይት መጥተው የተደበደቡትም የታሰሩም ያመለጡም አሉ ብለዋል እኚህ የቢሾፍቱ ከተማ ነዋሪ። ቢሾፍቱ ውስጥ ተፈጸመ የተባለውን ከመንግሥት አካላት ለማጣራት የኦሮምኛ ዝግጅት ክፍላችን ባልደረባ ቱጁቤ ኩሳ ደውላ የምክትል ኮማንደር ታሪኩ ውባየሁን አግኝታ ነበረ።
እንጂሩ ቱካፍ ሉካፍ እንጂሩ በወለክሌ ቱጅራ በወለክሌት ከነምኒ ናሜሩ ሜባይነሳኒ ራካንከኒ
ምንም የተተኮሰ ነገር የለም ብለዋል ምክትል ኮማንደር ታሪኩ ውባየሁ ለቪኦኤ በሰጡት ቃል። ትናንት ብቻ ከብዛቱ የተነሳ ብዙ ሰው ገደል ገብቶ አልቋል። ይሄ የተፈጠረው ትናንትና ነው። ዛሬ በሰላም ውለን በሰላም ነው ያለነው። የተተኮሰ ጥይትም የሞተ ሰውም የለም ብለዋል ኮማንደሩ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የዕለቱን አብይ ርዕስ ዘገባዎች ነበር ያደመጣችሁት። ዘገባዎቹ ይቀጥላሉ በመጽሔትም።
በመንግስቱ አቋምና እየወሰዳቸው ባሉ እርምጃዎች ላይ የመብት ተሟጋች ድርጅቶች ወቀሳና ትችቶችን አሰምተዋል። ጂል ክሬግ ያሰናዳችው ዘገባ አለ፣ አሉላ ከበደ ያቀርበዋል።
የመንግስት ኃይሎች ተኩስ ከፍተው ቁጥሩ የበዛ ሰው ገድለዋል የሚለውን ያስተባበሉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሥነ ሥርዓቱ ከተሰበሰበው ሕዝብ ጋር የነበሩ አንዳንዶች ብጥብጥና ሁከት ለመቀስቀስ በመፈለጋቸው የተፈጠረ ነው ብለዋል። ኤሊስ ዱፊፍ ፐብሊሽ ዋች ዩ ፈንድ በመባል የሚታወቀውና የረድኤት ሥራዎችን ግልጽነት በሚከታተለው ዓለም አቀፍ ተቋም የጥናትና የክትትል ሥራ አስኪያጅ ናቸው። በኢትዮጵያ ላይ እያተኮሩ ጥናቶችን በማድረግም ይታወቃሉ።
የሶስት ቀናት ብሔራዊ የሐዘን ጊዜ ታውጇል። ነገር ግን አንዳችም በጉዳዩ ላይ ያተኮረ ንግግርና ድርድር የለም። ይሄ ማለት ጦር ሰራዊት ወይም ፖሊስ ልኮ ሰውን ወደ እስር ቤት ማስገባትና በቃ አለቀ ወደሚቀጥለው ነገር ማለፍ ማለት ነው።
ግጭቶችን ተከትሎ በመንግስት የጸጥታ ኃይሎች ሰዎች ሲገደሉና የኃይል እርምጃ ሲወሰድባቸው የሚያሳስበውና የሚያነጋግረውን ያህል የሚፈጸሙት የጅምላ እስሮች ግን ያንን ያህል ትኩረት አያገኙም ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ዘግቧል። አወዛጋቢውን የአዲስ አበባ ማስተር ፕላን እቅድ ይፋ መደረግ ተከትሎ እንደ አውሮፓውያን የዘመን አቆጣጠር ከህዳር 2015 ዓ.ም አንስቶ በኦሮሚያ የተለያዩ አካባቢዎች በተቀሰቀሰው ተቃውሞ ማግስት በአስር ሺዎች የተቆጠሩ ሰዎች መታሰራቸውን ሁማን ራይትስ ዋች አስታውሷል። ፊሊክስ ሆርን በድርጅቱ የአፍሪካ ቀንድ ጉዳዮች ከፍተኛ የጥናት ባለሙያ ናቸው። ዜጎች ተቃውሞ የመግለጽ መብታቸውን እንዲጠቀሙ መፍቀድ ነው ወሳኙ ይላሉ።
I think it's clear that the security force response to all of the protests in Oromia has been one of just
በኒያስቲያት የጸጥታ ኃይሎች ኦሮሚያ ውስጥ በሚካሄዱት የተቃውሞ እንቅስቃሴዎች ዙሪያ እየወሰዱ ያሉት የጭካኔና የኃይል እርምጃ ብቻ ነው። ደግሞ ሁኔታውን ለመለወጥ ካለመርዳቱን ባሻገር ወደ ተባባሰና ወደ ከፋ ሁኔታ እየወሰደው ነው። ሌሎች የተቃውሞ እንቅስቃሴዎች እንዲቀሰቀሱና በመካሄድ ላይ ያሉትም ተጠናክረው እንዲቀጥሉ ነው የሚያደርገው። በመሆኑም መንግስት የያዘውን አካሄድ ሊቀይርና የህዝቡን ሁነኛና ተጨባጭ ቅሬታዎችና ተቃውሞች መመርመርና ምላሽ መስጠት ነው ያለበት።
ባለፈው የነሐሴ ወር በአማራ ክልል የተለያዩ አካባቢዎችና በኦሮሚያ የተካሄዱትን የተቃውሞ እንቅስቃሴዎች ተከትሎ ቁጥሩ የበዛ ህዝብ መገደሉንና መቁሰሉ ይታወቃል። የመንግስት ኃይሎች ባልታጠቁ ሰላማዊ ሰልፈኞች ላይ ተኩስ ከፍተው ያደረሱት ፍጅት ነው ሲሉ ተቃዋሚ ወገኖች መንግስቱን ተጠያቂ ያደርጋሉ። መንግስት በበኩሉ በሰጠው ምላሽ አንዳንዶች እንደ ፈንጂ የመሳሰሉ ጭምር የጦር መሳሪያዎችን የታጠቁ ነበሩ ሲል የብጥብጥ ኃይሎች ያላቸውን ያልተፈቀደ የተቃውሞ ሰልፍ በማደራጀት ይከሳል። ዓለም አቀፉን የሰብአዊ መብት ድርጅት አምነስቲ ኢንተርናሽናልን ጨምሮ የተለያዩ የመብትና የሲቪክ ማህበረሰብ ቡድኖች በቅርቡ በኢትዮጵያ ሰላማዊ ሰልፈኞች ላይ የደረሱትን ግድያዎች፣ እስርና ሌሎች የኃይል ጥቃቶች በገለልተኛ ዓለም አቀፍ ወገን እንዲጣሩ ሲሉ ጥሪ ማሰማታቸው ይታወሳል።
በቢሾፍቱ የእሬቻ በዓል አከባበር ላይ የሞቱት ቁጥር በከፍተኛ ደረጃ እያሻቀበ መሆኑን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። መንግሥት የሦስት ቀናት ሐዘን አውጇል። የሐዘን ቀናት ማወጅ በቂ አይደለም ያሉት ተቃዋሚዎች ግን ሕዝቡን ይቅርታ መጠየቅና ለሟች ቤተሰቦች ካሳ መክፈል እንደሚገባ አሳስበዋል። እስክንድር ፍሬው ዝርዝሩን ይዟል።
ኢትዮጵያ ሐዘን ላይ ነች። በቢሾፍቱ የእሬቻ በዓል አከባበር ከሞቱት ሰዎች የአንዳንዶቹ ማንነትም በማኅበራዊ መገናኛ ብዙሃን ይፋ መደረግ ጀምሯል። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳም ከዛሬ ጠዋት 12 ሰዓት ጀምሮ ተግባራዊ መደረግ የጀመረ ብሔራዊ የሐዘን ቀን አውጀዋል። በሁሉም የመንግስት ተቋማት፣ በኢትዮጵያ ኤምባሲዎችና ቆንስላዎች፣ በትምህርት ቤቶችና መርከቦች የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ መውለብለብ ጀምሯል። በአገሪቱ ዋና ከተማ አዲስ አበባም ይህ የሐዘን ድባብ በግልጽ እየታየ ነው። ለወትሮ ሞቅ ያሉ ዘፈኖችን ከሚያጫውቱ መዝናኛዎች አንዳንዶቹም በመሳሪያ ብቻ የተቀነባበሩ ሙዚቃዎች ሲያጫውቱ ታይተዋል። የሞቱት ሰዎች ቁጥር እየጨመረ መሆኑም ሐዘኑን የከበደ አድርጎታል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት የሟቾቹ ቁጥር ያሻቀበው በከፍተኛ ደረጃ ነው።
እንግዲህ ከአካባቢው አጣርተን እንዳገኘ ነው ወደ 678 የሚጠጋ ቁጥር ነው። እንግዲህ ገናም እየጨመረ ነው የሚሉን። የቦታው ነው እየተለቃቀመ ያለውና በጣም አስቸጋሪ ሁናቴ ነው ያለው።
እስቲ አብራሩልኝ፣ 678 እንዴት ነው ያጣራችሁት? ከሆስፒታል ምንጮች ነው? በምን መንገድ ነው ያጣራችሁት?
የእኛ አባሎቻችን ጉዳዩን ተከታትለው በየቦታው ካለው ሰርቲፋይድ የሆኑትን ብቻ እንዲያጣሩልን ነው። አሁን ቁጥሩን በዚሁ አይነት ወደ 678 አድርሶታል። ይህ ቁጥር ከሶሻል ሚዲያ ላይም አግኝተን ነበር። ከሶሻል ሚዲያ ላይ 678 እንደሞቱ 423 ሰዎች ደግሞ በመኖርና በመሞት መካከል ሰርቫይቨር ሬቱ በጣም አነስተኛ የሆነ ሁናቴ ላይ እንዳሉና 870 እንደቆሰሉ ነው ሚዲያ ላይ ያገኘን። ይሄ ምን ያህል እውነት ነው የሚለውን ነው እንትን እያልን ያለ ነው። ግን አሁን 678ቱን በትክክል አግኝተናል ለምሉ።
ይሄም አሁን ከሆስፒታል ምንጮች ጭምር የተረጋገጠ ነው አሁን የሚነግሩኝ ቁጥር?
አዎ፣ ትላንት 30ም ነበረ፣ 46ም ነበረ፣ 50ም ነበረ። የተለያዩ ቁጥሮች ናቸው ሲነገረን የነበረው። አሁን ቀስ በቀስ እየደረሰ ነው። የሰዎች እኮ ዛሬም እየወጡ ነው እኮ። እስካሁን ድረስ 15 የሚሆኑ ደግሞ ከባህርም እዛው አካባቢ ከውሃ እንዳልወጡ ነው እየተነገረን ያለው እና ተቆፍሮ በክሬን እኮ ነው እየወጣ ያለው ከጉድጓድ ውስጥ። ወደ 25 ሜትር ጥልቀት ያለው ጉድጓድ ውስጥ ብዙ አስክሬን እናያለን ነው የሚሉ
የኦሮሞ ፌዴራሊስት ኮንግረስ አባል የሆኑት አቶ ለገሰ ታደሰ። አሳዛኙ ሁኔታ የተፈጸመባት የቢሾፍቱ ከተማ ነዋሪ ናቸው። እርሳቸው በግላቸው እንኳን የ146 ሰዎችን አስከሬን መቁጠራቸውን ይናገራሉ።
በራሴ በአይኔ ያየኋቸውን ብቻ በመቁጠር ነው አዝኜ እንደ ለእናንተ ኢንፎርሜሽን እየሰጠው ያለ። ቢሾፍት ጨለለቃ ጤና ጣቢያ 3 ሬሳ ስለመውጣቱ እዛ ቦታ የነበሩ ባለሙያዎችም ሆኑ ሂዶ ያዩ ሬሳ ያነሱ ሰዎች ነግሮኛል። ትክክል ነው። ሌሎች የግል ክሊኒኮች ውስጥም ሬሳ ወጥተዋል። ይኸው አንድ ሰው ደግሞ እዛው ሚስቱ ስትሞትበት ሬሳውን ቀጥታ ጭኖ በራሱ መኪና ጭኖ ይሄድ ያለ። እነዚህ ሰዎች አልቆጠርናቸውም። እንደገና ወደ ሱሉልታ ሚስቱ ስትሞትበት እሱም ውሃ ውስጥ ገብቶ ነበር። ትንሽ ነፍሱ ሲታገግም በአንድ ፒካፕ ገንዘብ አዋጠንለት። ወደ የተወሰነ ገንዘብ ተሰጥቶት በፒካፕ ጭኖ ወደ ሱሉልታ እየሄደ ልጅ አለ። እነዚህ በዛ ግቢ ውስጥ ያልተቆጠሩ ናቸው። እኔ በግቢ ውስጥ በሆስፒታል ግቢ ውስጥ ያሉት ሬሳ ብቻ ነው እየነገርኳቸው ያሉት። አሁን በዛሬ ዕለት ብትሄዱ አንድ ሬሳ ብቻ ነው የተገኘው። እስከ 8 ሰዓት ድረስ አውጥተዋል። የት እንደወሰዱ አናውቅም። ለቤተሰብ አደረሱ ወይም ለመደበቅ እንዲሞከሩ እንዳለው አሁንም ደበቁ አላውቅም።
ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሕይወታቸውን ላጡ ዜጎች የተሰማቸውን ሐዘን በመንግስታቸው ስም ገልጸዋል። ለቤተሰቦቻቸው መጽናናትን ተመኝተዋል። ንጹሃን ዜጎች ሕይወታቸውን ያጡት እኩይ ተግባር ያነገቡ አካላት በፈጠሩት ግርግር መሆኑንም ጠቅሰዋል። በዚህ አገላለጽ የማይስማሙት ተቃዋሚዎች ለጠፋው የሰው ሕይወት ተጠያቂው መንግስት ነው ብለዋል። የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላውን ይህንኑ ነው ያንጸባረቁት።
አንደኛ በእምነት ቦታ ላይ ታጣቂዎች ጥይት መተኮሳቸው፣ ሁለተኛ አስለቃሽ ጭስ መጠቀማቸው፣ ሶስተኛ ህዝቡ ተቃውሞውን ቢያቀርብ በትዕግስትና በወደ ሰፊነትና በብልሃት ህዝቡን አለማዳመጣቸው፣ አራተኛ የማረጋጋት ስራ አለመስራታቸው፣ አምስተኛ የመንግስት ባለስልጣናት እምነት ቦታ ላይ መድረክ ለመያዝ መሯሯጣቸው፣ እኚህና መሰል አጠቃላይ ድርጊቶችን ከዚህም አልፎ ተርፎ ደግሞ ራሱ በዛ የእምነት ቦታ በተቀመጠ ህዝብ ላይ ሄሊኮፕተር ራሱ በአየር ላይም ቢሆን እንዲዞር ማደረጉ አግባብ አለመሆኑን መንግስት በትክክል ህዝቡን በይፋ ይቅርታ መጠየቅ አለበት የሚል አቋም ነው ያለን።
መንግስት ኃላፊነቱን መውሰድ እንዳለበት በተመሳሳይ የገለጹት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተጎጂ ቤተሰቦችን ሊክስ እንደሚገባም ተናግረዋል።
ይህን ጉዳት የፈጠረው መጀመሪያም ይህንን ያደረገው መንግስት ስለሆነ ለእነዚህ ለሟቾች ካሳ ይፈለጋል። አሁን ህዝብ ሄደዋል ሰላም ነው ብሎ መንግስት ይጠብቃለሁ ብሎ ጠመንጃ ወድሮ በዛ ላይ ተኩስ ፈጥሮ በዚህ ሰበብ ጉዳት የደረሰባቸው ዜጎች ካሳ ሊከፈላቸው ይገባል ለቤተሰብ።
መንግስት ግን አደጋው የደረሰውና የሰው ህይወት የጠፋው በሁከት ፈጣሪ ኃይሎች ነው ብሏል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ትናንት ባወጣው መግለጫ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር ማስነሳታቸውን ጠቅሷል። የሰው ህይወት የጠፋውም እነዚህ ወገኖች ባስነሱት ሁከትና ግርግር ምክንያት በተፈጠረው መረጋጋት እንደሆነ ነው ያመለከተው። እናም ኢትዮጵያ በተለያዩ ወገኖች ሰጣ ገባ ውስጥ ሆና ሟቾቹን እያሰበች ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በቢሾፍቱ ከተማ የኢሬቻ በዓል ሲከበር በተቀሰቀሰው መረጋገጥና ገደልና ውሃ ውስጥ ገብተው የሞቱ ሰዎች ቁጥርን አስመልክቶ ከተለያዩ ምንጮች የተለያዩ አሃዞች እየተሰሙ ነው። ሄኖክ ሰማእግዜር ዝርዝሩን ይዟል።
በትናንትናው ዕለት በቢሾፍቱ ከተማ ከተለያዩ የኦሮሚያ ከተሞች የተሰበሰቡ ሰዎች በተቃውሞ ድምፅ ማሰማታቸውንና የጸጥታ ኃይሎች አስለቃሽ ጋዝ መተኮሳቸው ተዘግቧል። ከዚህ ተከትሎ በተፈጠረ ግርግርና መገፋፋት ከ100 በላይ ሰዎች መሞታቸውንና ሌሎች በርካቶች መቁሰላቸውን የሆስፒታል ምንጮች ገልጸዋል። የብሉምበርግ የዜና ምንጭ የሆስፒታል ምንጮችን ጠቅሶ ከ100 በላይ ሰዎች መሞታቸውን ሲዘግብ፣ የኢትዮጵያ መንግሥት ልሳን የሆነው ኢቢሲ የሟቾቹ ቁጥር 55 እንደሆነ ማምሻውን ዘግቧል። አጠቃላይ የተጎጂዎች ቁጥር ከ100 በላይ መሆኑን የቢሾፍቱ ሆስፒታል ሥራ አስኪያጅ አቶ ደሳለኝ ባይሳን ጠቅሶ ኢቢሲ ዘግቧል። ለአሜሪካ ድምፅ ሬዲዮ ቃላቸውን የሰጡ የአይን እማኝ በሆስፒታሉ እስከ 146 አስከሬን መቁጠራቸውን አስረድተዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትናንትናው ዕለት ለሕዝብ በቴሌቪዥን ባደረጉት ንግግር የሟቾቹ ቁጥር በወቅቱ በደረሳቸው መረጃ መሠረት 52 መሆኑን ተናግረው ሐዘናቸውን ገልጸዋል።
ነውጠኛ ኃይሎች አስቀድሞ ስፍራ ይዘው በመቆየታቸውና ይህን በዓል ለማወክ አቅደው በመንቀሳቀስ በዓሉ የሁከትና የብጥብጥ እንዲሆን ለማድረግ ከፍተኛ ጥረት አድርገዋል። በዚህ ሂደት ውስጥ በተፈጠረው ግርግር በበዓሉ ስፍራ ከተገኙት ታዳሚዎች መካከል እርስ በርስ በመረጋገጥና ከዛም አልፎ አካባቢው ገደላማ እንደመሆኑ መጠን በዚሁ ምክንያት ዜጎቻችን በዚህ ገደል ውስጥ ገብተው እስካሁን ባለኝ መረጃ መሰረት ወደ 52 የሚጠጉ ዜጎቻችን ሕይወታቸው አልፏል። ይህን ቁጥር የሚመጥኑ ሌሎች ዜጎቻችንም ቆስለዋል። ይህ ሂደት እጅግ አሳዛኝ እና አስከፊ ሂደት ነው። ከዚህ ተነስቶ የኢፌዴሪ መንግስትና እኔም ራሴ በዚህ ግርግር ወቅት ሕይወታቸው ላለፉ ዜጎቻችን ጥልቅ ሀዘን የተሰማኝ መሆኑን እየገለጽኩ ለወዳጅ ቤተሰቦቻቸው እና ዘመዶቻቸው እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። ይህ ክስተት በጭራሽ ሊከናወን የማይገባው ወይም ሊከሰት የማይገባው ክስተት ነው። በዓሉ የፍቅር፣ የመቻቻል፣ የአብሮነት እንደዚሁም ደግሞ ፈጣሪን የማመስገን በዓል ሆኖ ሲያበቃ ከኦሮሞ ሕዝብ ባህል ባፈነገጠ መንገድ እና የኦሮሞን ሕዝብ ክብር በሚያጎድል መንገድ እነዚህ የነውጥ ኃይሎች ይሄንን ወደ ሁከትና ብጥብጥ ለመለወጥ መስራታቸው እጅግ የሚያሳዝን ነው። ስለዚህም መላው የኦሮሞ ሕዝብም ሆነ መላው የሀገራችን ሕዝቦች እንዲህ አይነት እኩይ ተግባርን ከመንግስት ጎን በመቆም በጽናት እንዲያወግዙት በመረትም እንዲቃወሙት በዚህ አጋጣሚ ጥሬን ለማቅረብ ፈልጋለሁ። መንግስትም እንደዚህ አይነት እኩይ ተግባር የሚያከናውኑትን ወደ ህግ አቅርቦ የሚያስጠይቃቸው ነው።
የኢትዮጵያ መንግስት የሶስት ቀናት ሀዘን አውጆ ባንዲራ ዝቅ ብሎ እንዲውለበለብ አድርጓል። ከጠቅላይ ሚኒስትሩ የትናንቱ ንግግር በኋላ ዛሬ ማምሻውን የኢትዮጵያ ቴሌቪዥን የሆስፒታል ምንጮችን ጠቅሶ 55 ሰዎች መሞታቸውን ዘግቧል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ 678 ሰዎች መሞታቸውን ድርጅታቸው እንደመዘገበ ማምሻውን ለአሜሪካ ድምጽ ሬዲዮ ገልጸዋል።
እንግዲህ ከአካባቢው አጣርተን እንዳገኘነው ወደ 678 የሚጠጋ ቁጥር ነው። እንግዲህ
የአሜሪካ ድምጽ የታመኑ ምንጮች የሚያቀርቧቸውን ዘገባዎች ለእናንተ በቀጥታ ያቀርባል። በፍጥነት በመለዋወጥ ላይ ያሉ መረጃዎችና አሃዞችን በማመሳከር ዜናውን እናደርሳቸዋለን።
ከአሜሪካ ድምፅ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እየተላለፈላችሁ ያለውን ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን፣ በዚሁ በትናንትናው ዕለት በቢሾፍቱ ሆራርሰዲ ሐይቅ ለመከበር በዝግጅት ላይ የነበረውና ከኦሮሞ ክብረ በዓሎች አንዱ የሆነው ኢሬቻ በዓል ላይ ለዘገባ ተገኝተው የነበሩ ጋዜጠኞች የተከታተሉትን በዝርዝር ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ የተወሰኑትን አነጋግራ ተከታዩን አጠናቅራለች።
በቦታው የተገኘሁትኝ ከዋዜማው ምሽት አንስቶ ነው። ወደ 11 ሰዓት አካባቢ የገባሁት ቅዳሜ ዕለት። ከዛን ሰዓት ጀምሮ እንደገናም በዕለቱም የነበረውን ሁኔታ ተመልክቻለሁ።
ምን ያህል ጋዜጠኞች ትሆናላችሁ በቦታው የተገኛችሁት? በማን ግብዣስ ነው እዛ የተገኛችሁት?
በኦሮሚያ ኮሚኒኬሽን ኦፊስ ነው ግብዣ የተደረገልን። በርካታ ጋዜጠኞች አልነበሩ፣ በትክክል ቁጥሩን አላረጋገጥም።
በቦታው ስትደርሱ ጠዋት ወደ በዓል ወደሚከበርበት ቦታ ስትሄዱ ምን ተመለከታችሁ? ምን አያችሁ? የሰው እንቅስቃሴ ምን ይመስል ነበር? የከተማው ሁኔታስ ምን ይመስል ነበር?
ከሌሊት 11 ሰዓት ጀምሮ ነበር ወደዛ አካባቢ ጉዞ የተጀመረው። እኛም ወደዛ ማቅናት የጀመርነው ካረፍንባቸው ሆቴሎች ሁላችንም ሞተን በአንድነት ስንጓዝ የተመለከትነው ነገር ሙሉ ለሙሉ መንገዱ በክብረ በዓሉ ላይ ለመታደም የሚፈልጉ የኦሮሞ ህብረተሰብ አባላት በግሩፕ እየሆኑ ካልቸራቸውን ኦሮሞን የሚያወድሱ መዝሙሮችን ወይም ሙዚቃዎችን እየተጫወቱ በአንድነት ወደ ኢሬቻ በዓል ቦታው የሚከበርበት የሆረ ሐይቅ አካባቢ ሲጓዙን የተመለከትነው ሙሉ መንገዱ ክብረ በዓሉ ታዳሚዎች የተሞላ ነበር። ስንሄድ አይነ ደንገዝገዝ ቢያደርግም ሙሉ እንቅስቃሴ ጤናማ የነበረ ክብረ በዓል ነበር።
በቦታው ከደረሳችሁ በኋላስ ምን ተመለከታችሁ?
በቦታው ልክ ስንደርስ ወደ ሐይቁ መግቢያ ዳርቻ ላይ ሁሌ ከዚህ በኋላ በቋሚነት የሚከበርበት ቦታ እንዲሆን ተደርጎ የተሰራ ስቴጅ አለ። ፊት ለፊቱም ብዙ ሰዎችን ማስተናገድ የሚችል ነው። በሱ በኩል ቀጭን መንገድ አለች። መጀመሪያ የተካሄደው ወደ ባህሩ ጋር የሚደረገውን ክብረ በዓል ለማየት ነበር። እዛ ቦታ ላይ ስንሄድ የኦሮሞ ህዝብ የትራዲሽናል ሊደሮች ወይም ደግሞ አባገዳዎች የምንላቸው ወንዙን እየባረኩና በቄጤማ እንትን እያሉ የመርጨት ስነ ስርዓት እየተካሄደ ቢሆንም በአብዛኛው ህዝቡ ግን የተከተላቸው አልነበረም። በወቅቱ ሁሉም ማለት ይቻላል ወጣቶች በመንግስትና ኦህዲድ ወይም ደግሞ ክልሉን በሚያስተዳድረው ፓርቲ ላይ ተቃውሟቸውን ሳያቀርቡ ነበረ። ኦህዲድ በቃን፣ ወያኔ በቃን የሚሉ መፈክሮችን ሲያሰሙ ነበር የተመለከትነው። ከዛ በኋላ ወደ የዛ ቦታ የተካሄደው ስነ ስርዓት ተዘጋጅቶ የሊደሮቹ ወደ ተዘጋጀው ስቴጅ ሲመለሱ እዛ አካባቢ የነበረውን ሁኔታ ታድሞ የነበረ ሰው አብሮ የተመለሰ አለ። ከዛ በኋላ ደግሞ የሚመጣ በግሩፕ ሆኖ እየዘመረ የሚመጣ በአሉ ታዳሚ ስቴጁ ጋር የነበረውን ስነ ስርዓት ሳይሆን በመጀመሪያ የሚደርሰው ወደ ባህሩ እየሄደ ትራዲሽናል የሆነውን ስነ ስርዓት አካባቢ ሆኖ በግሩፕ ሆኖ እየተመለሰ እዛ ቦታ ላይ ታደመ ማለት ነው።
ተቃውሞ በምን መልክ ነበረ ይቀርብ የነበረው? ከተሳታፊው በኩል ተቃውሞውን የሚያሰሙት በምን አይነት መልኩ ነበረ? ተቃውሟቸውንስ የሚያሰሙት ምን ያህል የሚሆኑት ተሳታፊዎች ነበሩ?
ኦልሞስት ሁሉም ታዳሚዎች በሙሉ ምንም ያለ ልዩነት በአንድ ተቃውሟቸውን ሲያሰሙ ነበር። ሁሉም በኦሮምኛ፣ አልፎ አልፎ በእንግሊዝኛ፣ አልፎ አልፎ አንዳንዴ በአማርኛ ይጠቀማሉ። በጣም ፒስፉል በሆነ መልኩ ሰላማዊ በሆነ መንገድ ባሉበት ቦታ ሆነው ምንም ያለማቋረጥ ያለመድከም ከ12:30 በኋላ እስከ 4:30 ወይም 5:00 አካባቢ ድረስ ያለ ምንም መብረድ ተቃውሟቸው ምንም ሳይቀዘቅዝ ተቃውሟቸውን ሲያሰሙ ነበር የነበረው። በዛው ልክ ደግሞ በአካባቢ ላይ የነበሩት የጸጥታ አስከባሪዎች ሙሉ ለሙሉ የኦሮሚያ ክልል ፈጥኖ ደራሽ ወይም ደግሞ ልዩ ኃይል ቢባሉ ይመስለኛል እነሱ ናቸው ሙሉ ለሙሉ። እነሱም ትጥቅ ምናምን የ44ኛ የሚሆን ሌሎች ትጥቆችን አላያዙም። ምናልባት በተለያዩ ቪዲዮዎች ላይም ተመልክታችኋቸው እንደሆነ የተገደበው ቦታ ላይ ቆመው በኦሮምኛ እያወሯቸው አንዳንድ እንቅስቃሴ ሲያደርጉ ለማለፍ ሲሞክሩ በኦሮሚያ እየተነጋገሩ እሺ ብለው እየተመለሱ ከመስመሩም ለማለፍ ሳይሞክሩ ከሄድ የነበረው ተቃውሞ እውነት ለመናገር በአካባቢው ከነበረው ህዝብና ከነበረው የጸጥታ ኃይል ጋር ሲነጻጸር የአካባቢው ህዝብ ወይም ደግሞ በዓሉ ላይ ታድሞ የነበረው ህዝብ በጣም ቁጥሩ እጅግ ከፍተኛ ከመሆኑ አንጻር ወደ ቫዮለንስ ምናምን ቢገባ እንኳን መቆጣጠር የሚያስችል ሁኔታ አልነበረም። የፖሊስ ኃይል የነበረው የፖሊስ ኃይል ወይም ደግሞ በሰላማዊ እንደዚህ አይነት አድማዎችን አንድን ለማድረግ የሚያስችል የነበረ አልነበረም በብዛት ደረጃ ማለት ነው። ነገር ግን የቋንቋ ተናጋሪዎች እና የክልሉ ፖሊሶች በመሆናቸው እነሱም የእኛ ናቸው እያሉ ይዘምራሉ የልዩ ኃይሉን። እነሱም አንዳንድ ለማለፍ መስመሩን ለማለፍ የሚሞክሩ ሰዎችን ያለምንም ኃይል በኦሮምኛ እያናገሩ እሺ ቁጭ በሉም እያሉ ቁጭ እያስደረጓቸው በሰላማዊ ሁኔታ ነበር ሲከናወን የነበረው።
ታዲያ ግጭቱ እንዴት ተነሳ?
ግጭቱ ከመነሳቱም በፊት የእምነት አባቶቹ ወይም ፕሮግራሙን ለመቀጠል አልቻሉም። እነሱም እንዲወርዱላቸው ሲጠይቁ ነበረ። በአጠቃላይ በድምፅ እንዲወርዱላቸው እንደማይወክላቸው እየገለጹ ነበር የነበረው። ስለዚህ ፕሮግራሙን ማካሄድ አልተቻለም።
በኋላ ላይ የመጣው ግጭት እንዴት ነው የተከሰተው? የአስለቃሽ ጭስ ተተኩሷል ተብሏል እና እሱ ምኑ ጋር ነው የተጀመረው?
ከዚህ በኋላ የአባገዳዎቹ ስነስርዓቱን ማስቀጠል ስላልቻሉ አካባቢውን ጥሎ እነሱም ለመንቀሳቀስ ለመሄድ ወሰኑ። ያ እንቅስቃሴ ሲጀምር የተወሰኑ በርከት ያሉ ወጣቶች ስቴጁ ላይ ወጡ። ስቴጁ ላይ ከስቴጁ ለማውረድ ተሞከረ። ከዛ በኋላ እንደገና ብዛት ያለው የትራዲሽናል ልብሶቻቸውን እና ዱላ የትራዲሽናል የሚመርኮዝበት ዱላ የያዙ ወጣቶች ጌጤማ የያዙ ወጣቶች ድጋሚ በርከት ብለው እንትኑን ተቆጣጠሩት። እንደገና መድረኩን መቆጣጠር ስልሽ መድረኩን የመጠቀም ማለት ነው። ስቴጁ ላይ የመውጣት እንቅስቃሴ ነው እንጂ ስቲል አሁንም ሰላማዊ ነበር። ተቃውሞቸውን እያሰሙ በእርጋታ የምሩጫም አይደለም በእርጋታ ወደ ስቴጁ ወጡ። በዚህ ሰዓት ላይ የእምነት አባቶቹም ወርደዋል። የእምነት አባቶቹ የተሳሳትኩኝ ነው እንደዛ ምለው አባገዳዎችን ሪፈር ለማድረግ ፈልጌ ነው። ነገር ግን ፖሊሶቹ እንዲወርዱ ጠይቋቸዋል። ከዛ በኋላ ፕሮቴስቱ ፖሊሶቹ እንደዚህ በሚጠይቁበት ሰዓት የተወሰኑት ይወርዳሉ። የተወሰኑት ለምን ይባላል እንጂ ስቲል አሁንም ሰላማዊ አይነት ነገር ነው እየተመለከትኩ እኔ ማየት በምችልበት ደረጃ የተመለከትኩት ያንን ነው። ከዚህ በኋላ ግን የሚመስለኝ ነገር ስነስርዓቱ አልቋል መካሄድ ስላልቻለ መበተን አለበት ብለው የወሰኑ ይመስለኛል የጸጥታ ኃላፊዎቹ። እና የጸጥታ ኃላፊዎቹ በእኔ አሰስመንት በእኔ አረዳድ በኃይል ወይም በማይክሮፎን እንዲበተኑ ወይም ደግሞ የጸጥታ ኃይላቸውን አጠናክረው ወይም ሰው ኃይል ጨምረው እንዲበተኑ ፊዚካሊ ከመጠየቅና ወይም ደግሞ ከመበተን አማራጭ ይልቅ ያው ክራውድ እና ምንም አይነት መፈናፈኛ በሌለበት ቦታ ላይ አስለቃሽ ጭስ ነው የተኮሱት። እንግዲህ ምናልባት አስለቃሽ ጭስን ምን ያህል እናውቃለን፣ የተሰበሰበውስ ምን ያህል ያውቃል አስለቃሽ ጭስ ሲባል የሚለው ለእኔ ጥያቄ ይሆንብኛል። ምክንያቱም ምን አይነት ድምጽ እንዳለው ማቅ አስለቃሽ ጭስ ማለት ዝምብሎች ሲሆን ምን ይሁን ማቅ ሊሆን ይችላል ስለሰበው አካይ እንደዛ አይነት ኤክስፖዠር ስለሌለው ድረስ ማለት ነው። እንደዛ ገምታለሁ ያስለቃሽ ጭስ ሲተኮስ ከፍተኛ ፍንዳታ ነው ያለው። እንደገና ከወደቀ በኋላ ክራውድ ውስጥ ከፍተኛ ጭስ ነው የሚያመጣውና ምናልባት ለማቅ ሰው ኤክስፕሎድ የሚያደርግ ነው ይመስል የሚፈነዳ ነው ይመስለው ጭሱን ከጨረሰ በኋላ የሚፈነዳ ነው ይመስለው። ስለዚህ አስለቃሽ ጭስ ይሁን ምን ይሁን ማቅ ህብረተሰብ ካለ ወይም ደግሞ ማቅ ወጣት ካለ ድንጋጤ ይፈጥራል። ጩኸቱ ራሱ የሚፈነዳ ይመስላል። ቀጥሎ ዋለው ቀጣይ እንትን ውስጥ ጊዜያት ውስጥ ሊፈነዳ ብለው የሚያስቡ ሊሆኑ ይችላሉ። በዚህ ሁኔታ ውስጥ ከፍተኛ የሆነ ራስን የማዳን ሩጫ ነው የተገባው እና ስህተትም ይመስለኝ በዚህ ክራውድ ውስጥ አይደለም በኤክስፕሎዚቭ በሆነ ነገር ወይም ደግሞ ድምጽ ባለው ከፍተኛ ድምጽ ባለው ነገር ለመበተን እና በሚያስለቅስና ለመተንፈስ በሚያስቸግር ነገር ለመበተን መሞከር ይቅርና በውሃ እንኳን ሊደረግ የሚችል ነገር አይደለም። ምክንያቱም ምንም አይነት መፈናፈኝ የለውም። በምንም እንደዛ ማድረግ ተመሳሳይ ውጤት ነው የሚያስከትለው። እርስ በርስ በመጨፈላለቅ ስልፈትን ነው ሊያስከትል የሚችለው በማንኛውም መልኩ የሚሆነው። ስለዚህ መጀመሪያ ላይ ማድረግ የሚገባቸው ብዬ ማስበው በራሴ ቢሆንም ጥሩ ነው ብዬ የሚገምተው የሰው ኃይል ጨምረው ክራውዱን የመበተንና የማሳሳት እንቅስቃሴ አድርገው ቢሆን ኖሮ ምናልባት እልቂቱ ላይ ከሰት ይችል ነበር ብዬ ነው ማምነው።
ከዛ በኋላ ወዴት ሄዳችሁ እናንተ?
እኔ እዛው ነው እስከ መጨረሻ የቆየሁት። በተወሰነ ርቀት ውስጥ ሆኜ ለመከታተል የሞከርኩት ነገር ግን አብዛኛው ወጣት ራሱን ለማውጣት ሞከረ እና ወደ ከተማው በሚያስኬደው መንገድ ነው አብዛኛው ወጣት የሄደው። ነገር ግን እንትኑ አፍቃሽ ጭሱ በሚወረወርበት ሰዓት ሙልት ብሏል የነበረው ቦታ በሰው ጭንቅንቅ ያለ ነው እና ጠርዝ ላይ በሁለት ጠርዞች ላይ ገደሎች አሉ። ወደ ውሃ የሚወስዱ ሊሆን ይችላል ይመስለኛል ወደ እንትን ወደ ዋናው ሀይቅ እና ወደ 4 ሜትር ጥልቀት ያላቸው ናቸው። አንደኛው ደግሞ ውሃም ያለበት ነው እና አንድ ቦታ መሀል አካባቢ ላይ የተለቀቀው እንትን አስለቃሽ ጭስ ሰውን እርስ በርሱ እንዲገፋፋ ሲያደርግ ጥግ ላይ ጫፍ ላይ ቆመው የነበሩት እና ተሳታፊ የነበሩ ሰዎች መቋቋም አይችሉም ግፊውን። ስለዚህ ራሳቸውን ማዳን አልቻሉም። ለመዝለልም የምናምንም አይደለም ጉዳዩ፣ ለማምለጥ የመዝለል ጉዳይ አይደለም። ከመሀል ሴንተር ላይ የተፈጠረው ግፊያ እነሱን ወደ ኋላ ነው የገፋቸው። ስለዚህ ራሳቸው ማዳን አልቻሉም እና በርካታ ሰዎች እዛ ውስጥ ነው የወደቁት እና ብዙ ሰውም አልተመለከታቸውም ነበር፣ ምክንያቱም ራሱ የማዳን እንቅስቃሴ ውስጥ ስለነበረ ነው። በዛ ወደ ከተማ ነው ማሱ ሄደው ማለት ነው። አብዛኛው ህዝብ ወደዛ ነው ሄደው፣ ወደ ከተማ ነው ሄደው። ወደ ከተማ ሲሄድም እንደገና ከተረጋጋ በኋላ ተቃውሞን እያሰማ ነው ወደ ከተማ ሄደው። ነገር ግን በአቅራቢያ የነበሩ ሲወድቁ ያዩ ሰዎች እንትን ለማለት ነው የሞከሩት፣ የነፍስ አድን እንቅስቃሴ ለማድረግ ሲሞክሩ የፈጥኖ ኃይሉ ወይም ደግሞ ልዩ ኃይሉ ፖሊሶችም ሁኔታው መከሰቱን አይተው ወደዛ ነው ሲሯሯጡ የነበረው። እውነት ለመናገር የራሳቸውንም እኔ ስህተት ብዬ የምቆጥረው በእኔ አንደርስታንዲንግ ስህተት ብዬ ማምነውን መተኮስ የሌለባቸውን ነገር ካደረጉ በኋላ እነሱም በኦሮምኛ በፒካፕ እና በተለያዩ መኪናዎች ላይ ሆነው ድምፅ ማጉያ ባላቸው ላይ እንዲረጋጋ ህብረተሰቡ እንዲረጋጋ እየተሯሯጡ በፍጥነት እየነዱ እንደዛ ሲያደርጉ ነበር የነበረው። ነገር ግን አብዛኛው ማስ ይህንን ራሱን ለማዳን ጥሎ ነው የወጣው እና የተሰኮሰበት አስለቃሽ ጭስ ሳይሆን ቡሌት የተሰኮሰ አይነት ነገር ነው የሚመስለው። ምክንያቱም ነፍስ የማዳን ሩጫ ነው ሲሯሯጥ ያየሁት። ከዛ በኋላ ወደ አካባቢ ላይ ስመለስ እኔም ለመመልከት በሚያስችለኝ ርቀት ሆኜ ተሸሽጌ ከነበረበት ቦታ ለመመልከት ስሞክር ፒካፖች ሰዎች እየተጫኑ ሲያልፉ አየሁኝ እና ወደ ዘፍጥጋ በርካታ አስክሬኖች መሬት ላይ ወድቀው ሰዎች እያወጧቸው መኪና ወደ ሆስፒታል የሚያደርሳቸው መኪናም በቂ አልነበረም። የተወሰኑ የቀይ መስቀል አምቡላንሶች እና ራሱ የልዩ ኃይሉ መኪኖች ፒካፖች ያንን እርዳታ ለመስጠት ሲሯሯጡ ነው ያየሁት። ስላልቻሉ በርካታ እርሳ እየጠበቀ ወድቆ ነበር። ከዛም ውጭ በርካታ ሰዎች ሕክምና ወደሚያደርሱበት ቦታ የሚደርስ መኪና ወይም ደግሞ የሚረዳቸው መኪና እስኪመጣ ድረስ በአካባቢው የነበሩ ጥቂት ሰዎች ጥቂት ስልሽ ሪላቲቭሊ አንጻራዊ ነው ቀድሞ ከነበረው አንጻር ማለት ነው እነሱ እየረዷቸው ሲጓጓዝ ነበር። ስቲል ደግሞ አላለቀም ነበር ውስጥ ያለው ሰው አውጥቶ ለመጨረስ።
ባንተ ግምት ወይም ደግሞ ያገኘኸው መረጃ ካለ ምን ያህል ሰው ህይወት ያለፈ ይመስልሃል?
እኔ በአካባቢ ላይ ከመድረሴ ወደ ትክክለኛው ቦታ ገደሉ ቦታ ከመድረሴ በፊት በርካታ አምቡላንሶች እና የፖሊስ ፒካፖች ሲያመላልሱ አይቻለሁ። እኔ እንደውም በመጀመሪያ እኔም ርቀት ላይ ስለነበርኩኝ አደጋ የደረሰ ነገር አልመሰለኝም። በጭስ የታፈኑ ሰዎችን ወይም ደግሞ ራሳቸውን የሳቱ ሰዎችን የማድረስ የመርጋት ወደ ሆስፒታል የመውሰድ እንቅስቃሴ ነበር የመሰለኝ። ነገር ግን ከፒካፖቹ ጀርባ ላይ ሳይ በደን የሆኑ መንቀሳቀስ የማይችሉ ሰዎች ናቸው እርስ በርስ ተደራርቦ እየተወሰዱ ያየኋቸው እና ምንድን ነው የተፈጠረው ብዬ ወደ ቅርበት ሲሄድ ማአት አስከኝ ነው እንትን ያለው መሬት ላይ ሆኖ ያየው እያየው ነው። የተወሰኑ የሕክምና እርዳታ ሰጪዎች የመጀመሪያ እርዳታ ሰጪዎች አንገት ላይ እና እጃቸው ላይ የደም ምት መኖሩን ለማረጋገጥ እየሞከሩ መሞታቸውን እያረጋገጡ በርካታዎችን የቆጠርኩም። ከዛም በኋላ ግን ወደ ከተማው ስንመለስ ወደ ደብረ ዘይት ሆስፒታል የመንግስት ሆስፒታል ውስጥ ገብቼ ለመመልከት ሞከርኩኝ። በጣም አሳዛኝ ነገር ነው ለመመልከት የቻል ነው። በሁለት የዩኒሴፍ ድንኳኖች ውስጥ በርካታ አስክሬኖች ዝም ብለው ሰው እንዲለያቸው ዘመድ እንዲለያቸው ተከማችተው ነው ያየሁት። ኢቨን በስርዓቱ እንትንም አልለበሰም። አስክሬን መሸፈኛ ከፈኖች ነገሮችም አልተደረጉም። ከኔ ከመምጣት በፊትም እንደሰማሁትኝ አንዳንድ ጓደኞቻቸውን አስክሬን ያገኙ ሰዎች የጫኑ መኪና እንደወሰዱ አይቻለሁ። እኔም እንትን ስል ያገኟቸውን የሚያውቋቸውን ሰዎች አስክሬን ገንዘው ራሳቸው የሚያውቁት አገናኝ እንትን እያለቀሱ ሲወስዱ ተመልክቻለሁ። እኔ ግን እዛው ድንኳን ውስጥ እንኳን በራሴ አይን ከ50 በላይ ቁጥር ያለው ነገር ግን እዛ ሆስፒታል ብቻ እንዳልሄዱም ይታወቃል። ከዛ ሆስፒታል ውጪ ሌሎች ቦታዎች ሄዱ አሉ እና እኔ እንኳን ፐርሰናሊ ከ50 በላይ ቁጥር ያለው ለማለት ነው።
እሺ ዮሐንስ፣ በጣም እናመሰግናለን ለሰጠህን መረጃ።
አመሰግናለሁ። ጽዮን ግርማን ለዘገባው እናመሰግናለን። ወደ ቀጣዩ ዝግጅት ስናልፍ ጦርነትና ግድያን የሚሸሹ የብዙ ሺህ ስደተኞች ህይወት በመጤ ጥላቻ የተነሳ ህይወታቸው ለአደጋ መጋለጡን የተባበሩት መንግስታት ድርጅት አስታውቋል። ሊሳ ሽላይን አመታዊው የዩኤንኤችሲአር ጉባኤ ከሚካሄድበት ከጄኔቫ ለቪኦኤ ዘገባ አድርሳለች። አዲሱ አበበ ያቀርባል።
በአሁኑ ወቅት የተፈናቃዮች ወቅታዊ አሃዝ ከ65 ሚሊዮን በላይ መሆኑ ተመልክቷል። የዩኤንኤችሲአር ማለት የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ባለስልጣን ፊሊፖ ግራንዲ ከፍተኛ ቁጥር ያለው የስደተኞች ፍልሰት ከሶሪያ እንደሆነ ተናግረዋል።
We have run out of words to describe the death, destruction and suffering willingly inflicted on civilians.
በሲቪሉ ህዝብ ላይ እየደረሰ ያለውን ሞት፣ ሰቆቃና ውድመት የምንገልጽበት ቃላት የሉንም። ጦርነቱን ሊያስቆሙ የሚችሉት መንግስታት ደግሞ ያን ለማድረግ ያላቸውን ፍላጎት ማስተባበር አልቻሉም።
ከሁለተኛው የዓለም ጦርነት በኋላ የሚታየው የህዝብ ፍልሰት አውሮፓ ውስጥ ትልቁንና ከፍተኛውን የስደተኞች ቀውስ አስከትሏል። ኦስትሪያ፣ ጀርመንና ስዊድን ከፍተኛ ቁጥር ያላቸው ስደተኞችን በመቀበላቸው ያመሰገኑት የዩኤንኤችሲአሩ ባለስልጣን የአውሮፓ ሀገሮች በሮቻቸውን በሶሪያና በሌሎች አገሮች ፍልሰተኞች ላይ በመዝጋታቸውና ያለምንም ቀውስ የበለጠ በማባባሳቸው ነቅፈዋል። በመጤዎች ላይ የሚታይ ጥላቻ ደግሞ የጥገኝነትን ህጋዊ ጥያቄ ወደ ጎን እንዲደረግና ግምት እንዳይሰጠው ማድረጉንም ግራንዲ አመልክተዋል።
The arrival of large numbers of refugees and migrants has created panic and political instability in the global north.
ከፍተኛ ቁጥር ያላቸው ፍልሰተኞችና ስደተኞች በሰሜኑ የዓለማችን ክፍል ስጋትንና ፖለቲካዊ አለመረጋጋትን ፈጥሯል። ይህን ስጋት የሚያስተጋቡት ደግሞ ኃላፊነት የጎደላቸው ፖለቲከኞች ናቸው። በመሆኑም አንዳንድ አገሮች ሌላው ቀርቶ ስደተኞችን የማስተናገድና የሰብአዊ መብቶችን የማስጠበቅ አኩሪ ታሪክ ያላቸው ጭምር ጥገኝነትን በሚመለከተው ሕጋቸው ላይ ገደብ እያደረጉ መሆናቸው እየታየ ነው።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በስብሰባው ላይ ጦርነት ያስከተለውን ፍትሐዊነት በመጥቀስ ቁጣ አሰምተዋል።
The situation in Syria is one of the most dramatic and tragic in the world. And we must also remember
የሶሪያው ሁኔታ የዓለማችን ትልቁና አሰቃቂው ድራማ ነው። በተጨማሪ ግን ከየመን፣ ከአፍጋኒስታን፣ ከብሩንዲ፣ ከማዕከላዊ አፍሪካ ሪፐብሊክ፣ ከደቡብ ሱዳንና ከሌሎችም ሀገሮች የሚፈልሱ በሚሊዮኖች የሚቆጠሩ ስደተኞችን ማስታወስ ይኖርብናል። ከ60 በላይ ዓመታት የዘለቁ ጦርነቶች
ዓለም አሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ከእውነታው ጋር መጋፈጥ ይኖርበታል። እውነታውም ዛሬ ከፍተኛ ቁጥር ያላቸው ወንዶች፣ ሴቶችና ሕፃናት በጦርነት ሕይወታቸውን እያጡና እየቆሰሉ መሆናቸው እንደሆነ ተገንዝበዋል። በጎ ፈቃደኝነትና አዘኔታም የሚሰማው አመራር ካለ ጦርነት የሚያስከትለው ችግርም ሆነ መፈናቀል መፍትሄ ይኖራቸው ነበር ሲሉም የመንግስታቱ ድርጅት ዋና ጸሐፊ ተናግረዋል።
ክቡራትና ክቡራን አድማጮች ዝግጅታችን እስከ 4 ሰዓት ይቀጥላል። ዝግጅቶቻችንን በጥራት ማዳመጥ እንድትችሉ አንዳንድ የተቀየሩ ሜትር ባንዶች እና የስርጭት መስመሮች አሉን። አንድ ጊዜ አነበላችኋለሁኝ። በ19 ሜትር ባንድ 15630 እና 15785 ኪሎ ሄርትዝ፣ በ22 ሜትር ባንድ በ13615 እና 13860 ኪሎ ሄርትዝ፣ በ25 ሜትር ባንድ 11720 በ12110 እና በ12140 ኪሎ ሄርትዝ ላይ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ።
አሁን ሳምንታዊው የስፖርት ዝግጅት ይቀርባል። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሻችሁልኝ የተከበራችሁ አድማጮቼ። በአትሌቲክስ በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የግማሽና ሙሉ ማራቶን ሩጫ ውድድሮች የኢትዮጵያ፣ የኤርትራና የኬንያ አትሌቶች ድል ተቀዳጅተዋል። በእግር ኳስ ከ17 ዓመት በታች የኢትዮጵያ ብሔራዊ እግር ኳስ ቡድን የአፍሪካ ዋንጫ ማጣሪያን አላለፈም፣ ከውድድሩ ውጭ ሆኗል። እነዚህን በቀዳሚነት ይዘናል። ሌላም ዜና አለን፣ አብራችሁን ቆዩ። በቅድሚያ ወደ ሊዝበን ፖርቱጋል ልውሰዳችሁና ትላንት በዚያ የተካሄደውን የግማሽና ሙሉ ማራቶን ሩጫ ውድድሮች ውጤት አጠር አጠር አድርጌ ላቅርብላችሁ። የወንዶቹን ግማሽ ማራቶን ያሸነፈው የኤርትራው አትሌት ንጉሴ አምሎሶም ነው። በአንድ ሰዓት 2:39 ነው የገባው። ሁለተኛና ሦስተኛ የሆኑትን የኬንያ አትሌቶች ሬሚ ሊሞንና ዊልፍሬድ ኪሜሊን በ9ና 10 ሴኮንዶች ጥሏቸው ገብቷል። ሌሎቹ ኤርትራውያን አማኑኤል መሰልና ዳዊት ወልደ ሥላሴ የአራተኛና አምስተኛነቱን ቦታ ወስደዋል። አንደኛው የወጣው ኤርትራዊው ንጉሴ አምሎሶም ሻምፒዮንነቱን ለመከላከል ትላንት አነስተኛ ችግር ገጥሞት እንደነበር ተዘግቧል። በሪዮ ኦሊምፒክ በ10,000 ሜትር ሩጫ ተካፍሎ በ9ነት ያጠናቀቀው ንጉሴ እዚሁ ስፍራ ላይ ባለፈው ዓመት ከገባበት ሰዓት 1 ሴኮንድ ቀንሷል። የሌሎቹ ሯጮች ፍጥነት በመቀነሱ ነው ብሏል። የእርሱም ሰዓት ሊቀንስ የቻለው በአጠቃላይ በማሸነፌ ግን ተደስቻለሁ ብሏል ንጉሴ። የሴቶቹ ግማሽ ማራቶን ሲጀመር ትንሽ አለመግባባት በመፈጠሩ ኬንያውያኑ ማርግሬት አጋይና የወቅቱ ሻምፒዮና ቢያትሪስ ሙታይ ለግማሽ ደቂቃ ያህል ከቀዳሚዎቹ ርቀው መጀመር ተገደዋል። እየገፉ ሲሄዱ ግን ክፍተቱን ለማጥበብ ቢችሉም የኢትዮጵያውያን አትሌት ገነት ያለውን መድረስ አልቻሉም። በመሆኑም የሴቶቹን ግማሽ ማራቶን ገነት ያለው አሸንፋለች። 1 ሰዓት 10 ደቂቃ ከ25 ሴኮንድ ተይዞላታል። ማርግሬት አካይ ከኬንያ 8 ሴኮንዶች በኋላ በሁለተኛነት ገብታለች። ቫሌሪ ጂሜሊ እርሷም ከኬንያ ናት ሶስተኛ። በዋናው ትልቁ ማራቶን ኬንያውያኑ አልፍሬድ ኬሪንግ እና ሩበን ኬሪዮ አንደኛና ሁለተኛ፣ ሰቦቃ ንጉሴ ከኢትዮጵያ ሶስተኛ ሆነዋል። 2:10 እና 11 ነው የሶስቱም ጊዜ። በዋናው የሴቶቹ ማራቶን ኬንያውያን የበላይነታቸውን አሳይተዋል። በሳራ ቼፕቺርር የተመራው ቡድን ከአንደኛ እስከ አራተኛ ተከታትሎ ገብቷል። ያስተናጋጇ የፖርቱጋል ሯጭ ሮዛ ማዱሬራ አምስተኛ። ወደ ትሬንቶ ኢጣሊያ እናምራ። በዚህኛው ቅዳሜ ዕለት በተካሄደው ግማሽ ማራቶን የኡጋንዳው አብዱላ ማንዴ 28:47 ገብቶ በኦሎምፒክ 10,000 ነሐስ ያገኘውን ኢትዮጵያዊ ታምራት ቶላን በአስገራሚ ሁኔታ ቀድሞ ገብቷል። ሙክታር ኢድሪስ አሁንም ከኢትዮጵያ በሶስተኝነት አጠናቋል። አብዱላና ታምራት የገቡበት 28:47 ተመሳሳይ ጊዜ በመሆኑ አሸናፊው የተለየው በአስቸጋሪ ሁኔታ ነው። ሙክታር ኢድሪስ እንደ አውሮፓውያን ዘመን አቆጣጠር በ2012 በ5000 ሜትር የዓለም ወጣቶች ሻምፒዮን መሆኑ ይታወሳል። ያለፉትን 2 ዓመታትም በዚሁ ስፍራ በድል ያጠናቀቀው ሙክታር ኢድሪስ ነው። ሦስተኛ ሙከራው በሦስተኝነት እንዲያበቃ አስገድዶታል። ሙክታር፣ አብዱላና ታምራት ቀድመው ሮጡ፣ ቀድመው ጨረሱ። የማራቶን ሩጫ ስፖርቱን ዜና በዚሁ ላብቃ። ለእግር ኳስና ሌሎች ዜናዎች ገዛኸኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በእግር ኳስ ዜና የኢትዮጵያና የማሊ ከ17 ዓመት በታች የእግር ኳስ ብሔራዊ ቡድኖች ትናንት በአዲስ አበባ ስታዲየም የመልስ ማጣሪያቸውን አድርገው በእንግዳው ቡድን 2-1 አሸናፊነት ተጠናቋል። ጨዋታው በተጀመረ በሶስተኛው ደቂቃ በሚያስደንቅ ፍጥነትና የጨዋታ ቅንብር የማሊ ወጣቶች የመጀመሪያውን ጎል አግብተው አስደንግጠዋል። በ72ኛው ደቂቃ የኢትዮጵያ ወጣት ቡድን አቻ ያደረገችውን ጎል ቢያስቆጥርም ጨዋታው ሊጠናቀቅ የደቂቃ ጊዜ ሲቀር በፈጣን የመልሶ ማጥቃት ሁለተኛ ጎል አግብቶ የማሊ ወጣት ቡድን ማደጋስካር ከወራቶች በኋላ በምታዘጋጀው የአፍሪካ ከ17 ዓመት በታች ሻምፒዮና ተሳታፊነትን አረጋግጧል። በአካል ብቃት፣ በተጠና ጨዋታና በግል ክህሎትም የማሊ ወጣቶች የተሻሉ ሆነው ታይተዋል። በአጠቃላይ ውጤትም 4-1 በማሸነፍ ነው ለአፍሪካ ወጣቶች ሻምፒዮና ማለፋቸውን ያረጋገጡት። አጠር ያለ ሽልማት ዜናም አለኝ። ባለፉት ከኦሎምፒክ ውድድሮች መልስ እንደሚደረገው ሁሉ በሪዮ ኦሎምፒክ 8 ሜዳሊያዎች አግኝቶ የተመለሰው የኢትዮጵያ ኦሎምፒክ ቡድንና ልዑካኑ ባለፈው ሳምንት አጋማሽ ከመንግስት የኒሻንና የገንዘብ ማበረታቻ ሽልማት አግኝቷል። በብሔራዊ ቤተ መንግስት በተከናወነው ሽልማት ስነ ስርዓት ሁሉንም ሽልማቶች የሰጡት ፕሬዚዳንቱ ዶክተር ሙላቱ ተሾመ ናቸው። በአንድ ኦሎምፒክ 2 ሜዳሊያ በ10ና 5000 ሜትር ወርቅና ነሐስ ያገኘችው አትሌት አልማዝ አያና የሀገሪቱ ከፍተኛ የክብር ኒሻን ተበርክቶላታል። ከክብር ኒሻኑ በተጨማሪም 1,400,000 ብር ዋጋ ያለው የቤት አውቶሞቢል እና 200,000 ብር በተጨማሪም አግኝታለች። አትሌቷ በሰጠችው አስተያየት አይቼውም ሰምቼውም የማላውቀውን ሽልማት በማግኘቴ ብደሰትም ለዚህ ያደረሰኝ ባለቤቴ ለአሰልጣኙ እውቅና ሽልማት አለማግኘቱ ደስታዬን ግማሽ አድርጎታል ስትል አስተያየቷን ሰጥታለች። ሶሬሳ ፊዳ ይባላል ባለቤቷ እና አሰልጣኟ። ሌሎች የብር ሜዳሊያ ያላገኙ 500,000 ብር፣ በነሐስ 200,000 ብር፣ በተሳታፊዎች 26,000 ብር ተሰጥቷል። የልዑካን ቡድኑ አባላትና ጋዜጠኞቹም የሽልማት ትሩፋቱ ተቋዳሽ ሆነዋል። ይኸው ነው በኔ በኩል ሰለሞን።
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰሎሞንና ገዛኸኝን እናመሰግናለን። ዝግጅታችን ወደ መጠናቀቁ ነው። አጠር አጠር ያሉ ዜናና መረጃዎች እናካፍላችሁ። በቢሾፍቱ የእሬቻ በዓል አከባበር ላይ የሞቱት ሰዎች ቁጥር በከፍተኛ ደረጃ እያሻቀበ መሆኑን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። በኮንግረሱ አባባል ከ600 በላይ ሕይወት ማለፉ የተገለጸ ሲሆን የኢትዮጵያ መንግስት ግን ትናንትና ጠቅላይ ሚኒስትሩ እንዳሉት 52 ሰው ነው የሞተው። የቢሾፍቱ አጠቃላይ ሆስፒታልን ጠቅሶ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዛሬ ባወጣው መረጃ መሰረት ደግሞ የ55 ሰዎች ህይወት ማለፉና 45 ሰዎች መጎዳታቸውን በአጠቃላይ ተጎጂዎቹ ቁጥር 100 መሆኑን አስታውቋል። የኢትዮጵያ መንግስት የሶስት ቀናት ሐዘን አውጇል።
ክብራትና ክብራን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጅት ታየ ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America.